ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 3 ቀን 2010 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የምናቀርብላችሁን የደብዳቤዎች አምድ ዝግጅት አሰምተን ክፍል 1 ፕሮግራማችን ይተናገቃል። አሁን ወደ ዜናው በቅድሚያ ርዕሶቹ።
ወያኔና ቻይና የብድር ስምምነት ተፈራረሙ። የወያኔ አገዛዝ የሜቴክ ኩባንያን አይን ያወጣ ዘረፋ ለማመን ተገደደ። ኬንያ ውስጥ በግድ መደርመስ የብዙ ሰዎች ሕይወት ጠፋ። ለነዚህና ለሌሎችም ዝርዝሩን እንሆ። የወያኔ ጠቅላይ ሚኒስትር በውጭ አገር ያሉ የዲሞክራሲ ኃይሎችና ራዲዮኖች የተለየ አቋማቸው እንደተጠበቀ ሆኖ ወደ ኢትዮጵያ እንዲመለሱ በአዲስ አበባም ቢሮ እንዲከፍቱ ያደረገው የጅምላ ጥሪ በጠበቀው ደረጃ አነጋጋሪ ሳይሆን ቀርቷል። ምናልባትም ይህን ጥሪ ደግፈው ጮቤ የረገጡ ክፍሎች ማንነት በፖለቲካው መድረክ ስማቸው ጎደፈና የመጥፎ ስርዓት ውራጆች ለአሉታዊ ስሜት መሰረት ሊሆን ቢችልም ጠቅላይ ሚኒስትሩ ሰማይን ከነኮከቦቹ አቀርባለው ዲስክሮቹ የማታለል እንጂ የሐቅ ጥረን እንዳይኖራቸው አድርጎብታልም ተብሏል። ሁሉም የፖለቲካ እስረኞች ይፈቱ የሚለውን ተገቢ ምላሽ ያልሰጠው ፍትህ አሁንም የጎደለው አገር ወዳድ ድርጅቶች ህገወጥ ብሎ የፈረጀው ይህን አይነት ላማለኝ በሰማይ ጥሪ ሲያደርግ መቃጀቱ ነው ብለው ብዙዎቹ ደምድመዋል። ወያኔ ከአመታት በፊት ለሰላምና እርቅ የሊዮን ጉባኤ የሄዱትን ከቦሌ ወስዶ ማሰሩ አይዘነጋም። በጉዳዩ ፍኖተ ዲሞክራሲ ያነጋገራቸው የኢሃፓ አመራር አባል በወያኔ ኢትዮጵያ ውስጥ ሳቅ ስለጠፋ የወያኔውን መኮንን ሊያስቀን ፈልጉ ይሆናል በሚል አቃለውታል። ወደ ቁም ነገሩ ስንመለስ አሁንም የትግራይ ትቅደም ዘረኛ ፖሊሲ በሥራ ላይ የዋለ መሆኑን በሚያሳይ መልኩ የወያኔ የገንዘብና ኢኮኖሚ ትብብር ሚኒስትር ዴታ አቶ አድማሱ አበበና በኢትዮጵያ ቻይና አምባሳደር ታንጂን የ250 ሚሊዮን ብድር ሰነድ ተፈራርመዋል። ብድሩ የመቀሌ ከተማን የንጹህ ውሃ መጠጥ ውሃ ችግር ለመቅረፍ ለታቀደው ፕሮጀክት ይውላል ተብሏል። የተፈረመው የብድር ስምምነት ቻይና ለአፍሪካ ሀገራት ያመቻቸውን አነስተኛና ከወለድ ነጻ ብድር መሆኑን በስምምነቱ ወቅት ተገልጿል። በፊርማ ወቅት አዲሱ ጠቅላይ ሚኒስትር በቦታው ተገኝቶ እንደነበረም ታውቋል። የውሃ እጥረት በመቀሌ እንጂ በሌሎች ከተሞች መች ተከስቶ ብለው ያላገጡ ክፍሎች አብዛኛውን እርዳታ ወደ ትግራይ ሲወሰድ ወያኔ የመጀመሪያውም የመጨረሻውም አይደለም ሲሉ ተችተዋል። በተያያዘ ዜና በርካታ የፖለቲካ እስረኞች በሚስጥር ወደ ትግራይ ማጎሪያዎች እየተወሰዱ ናቸው የሚል ዘገባም እየቀረበ ነው። የስብስቡ ቢሮ ኃላፊ ተብላ ፈትለ ወርቅ ገብረ እግዚአብሔር የተሾመችው ያነሰ ይመስል ለጠቅላይ ሚኒስትር ቢሮ በኃላፊነት ወያኔ ፍጹም አረጋን መድቦለታል። በፍኖተ ሬዲዮ ለአመታት ሜቴክ የተባለው የምስልና ተቋምና ኃላፊዎቹ ወያኔዎች እነ ጀነራል ክፈዳኛው የተሰማሩበትን ተራና አይን አወጣውን ብድና ወያኔ ማመን ተገዷል ሲሉ ታዛቢዎች አረጋግጠዋል። ለመከላከያ የብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ በሚል ስም በመለስ ዜናዊ የተመሠረተው ተቋም እጁን በየፋብሪካዎቹ ከማስገባቱ ባሻገር በሜቴክ እንዲሰሩ የተመደቡት 100% በወያኔ ቀድሞ ወታደሮች እንደነበሩም በጊዜው ተገልጿል። ዋናው ጀነራሉም ሆነ የቀድሞ ታጣቂዎች ምንም የቴክኒክና ኢንጂነሪንግ ትምህርትና ብቃት እንደሌላቸው ታወቀ ጉዳይ ሲሆን ክንፈ የመለሰና የዘይ ወዳጅ በመሆኑ በሙስናውም በመጥፎ አስተዳደሩም ሆነ በችሎታ ማነስ ማንም ከቦታው ሊነቅለው ሳይችል እንደቆየም ተዘግቧል። ከአፍሪካ ትልቁ ግድብ ይሆናል የሚባለው የአባይ ድልድይ በተመለከተ ክንፈ በመለስ ተደግፎ የትግራይ የመሶብ ሲቪንቱን መጠቀም በሚል ጭቅጭቅ ስራውን ለሁለት ዓመት ቢያጓትት የቆየ መሆኑም ፍኖተም ያጋለጠው ሐቅ ነው። ይህ ቅዱስ ይከሽፍበት ሌሎቹን የሲቪንቱ ፋብሪካዎች ያከሰረው የመሶቡ ሲቪንቱ ውዳቂ ከሚባሉት አንዱ ነውና ለግድቡ የሚያስፈልጉት 5 ላልቅ ቱቦች ማለትም ተርባይኖች መቼ ካላቀረበ በሚል እነሆ እስከዛሬ የግድቡ ስራ ጎታች ሆኖ ተገኝቷል። ከቻይናና ብራዚል ኩባንያዎች ጉቦ ተቀብሎ ያሰራቸው ቱቦች ድገጠሙ ያለመቻላቸው ኪሳራን አምጥተዋል። ክንፈ ከቻይና ኩባንያ ጋር ተስማምቶ የእጅ ስልክና ቴሌቪዥን አመርታለሁ የሚለውም ብዙ ሚሊዮን ዶላር ኪሳራን አድርሷል። የያዩ ማዳበሪያ ድርጅት የስኳር ፕሮጀክቶች ሁሉም በኪሳራ የታጀቡ ናቸው። ጀነራል ክንፈ ለዚህ ሁሉ ተጠያቂነትን ለማምለጥ ከስራ የመልቀቅ ደብዳቤ ቢያስገባም ዋናው ችግሩ ለጫካ ምንጠራ የተሰጠውን 2 ቢሊዮን ብር ጠፋብኝ ብሎ ሊካፈሉ ተዘጋጅተው የነበሩትን የሜቴክ ሰራተኞች ማለትም የወያኔ ነባር ታጋዮች ምንም ሳያቀምስ መቅረቱ መሆኑን ሊታወቅ ተችሏል። በሙስና የተነከረውን የሜቴክ ጀነራል አነሳ ነው ፕሮጀክቶቹም ዘጋንበት በሚል ወያኔዎች ቢመጻደቁም አሁንም የሜቴክ ኃላፊዎች እንደ ደመቀ መኮንንና ፈትለወርቅ ሙንጆሪኖ ማለትም ወያኔዎች መሆናቸው ተጋልጧል። በተያዘም ከዚህ ቀደም በመለስ ጊዜ ብዙ ሚሊዮን ዶላር የሚያወጣ ቡና ጠፋ እንደተባለና ከውጭ ከተገኘም ብዙ ቢሊዮን ዶላር እርዳታና ብድር ወደ 10 ቢሊዮኑ መሰወሩ መጥፋቱ የሚታወስ ነው። መለስ ዜናዊና አዜብ በአሜሪካ፣ በእንግሊዝ፣ በማሌዥያ፣ በሃማስ፣ ሳውዲ አረቢያ ወዘተ ባንክ ያስቀመጡት ወደ 3.5 ቢሊዮን ዶላር ከዚህ ጋር ግንኙነት ይኖረው አይኖረው ባይገለጽም በሜቴክ ለጠፋው ብዙ ቢሊዮን ብር ማንም ተጠያቂ ነው አልተባለም። እነ ክንፈዳኝም ነፃ ሆነው ሌሎች በሙስና ታግተው መቆየታቸው አነጋጋሪ ነው ሲሉ ታዛቢዎች ወርፈዋል። በኦጋዴን የህዝብ ተቃውሞ እንቅስቃሴ አልበረደም ያሉ ክፍሎች አርመኔው አስተዳደርና የልዩ ኃይል አለቃ አብዲ ሃሊ ከቦታው እንዲነሳ ግፊት መቀጠሉ ገልጸዋል። አብዲ አረመኔና ጨካኝ የተባለ ሲሆን በልዩ ኃይሉ በሞያሌም በኦጋዴንም ግፍ መፈጸሙ ተረጋግጧል። አዲሱ ጠቅላይ ሚኒስትር ተብዬ ወደ ጅጅጋ ዘልቆ በነበረበት ይህን አረመኔ ሲገስጽ ወይም ሊገስጽ ያልሞከረና የተልፈሰለሰለት ይሁን እንጂ ገሌህ ድጋፍ አለው በሚልም እንደሚፈራው ተጠቁሟል። የጅቡቲው መሪ በዚያድ ባሬ የባህር አላዛዥ የሚመራው የኦጋዴን ነጻ አውጪ ግንባር በጉዳዩ ላይ ዝምታ መርጧል ሲባል፣ በአንጻሩ ይህ አድሚራል በአስመራ ቪላ ገዝቶ አስመራና ለንደንን እያቀያየረ በምቾት በመኖር ላይ ነው ተብሏል። ኬንያ ውስጥ በጣለው ኃይለኛ ዝናብ ግድብ ተደርምሶ ከ41 በላይ የሰው ሕይወት ጠፍቷል። አደጋው የደረሰው ሶል ላይ በምትባለው ከናይሮቢ በስተምስራቅ 190 ኪሎ ሜትር ርቀት ላይ በምትገኝ ከተማ ሲሆን ከሞቱት መካከል ሴቶችና ሕፃናት እንደሚያጠቃልል ሲታወቅ 2000 የሚሆኑትን መጠጊያ ሳጥቷል። በዚህ አስከፊ የጎርፍ መጥለቅለቅ ብዙ ቤትና ንብረትም ወድሟል። ብዙ አካባቢዎችም መብራት አልባ ሆነዋል። በኬንያ የሚገኘው የቀይ መስቀል ድርጅት 40 የሚሆኑ ከሞት ማትረፉን አስታውቋል። በዚህ አካባቢ ካለፉት 2 ወራት ወዲህ ከባድ ዝናብ ሲዘንብ ቆይቷል። በጎርፍ መጥለቅለቅና በመሬት መደርመስ ምክንያት ከ130 ሰዎች በላይ ሕይወታቸውን አጥተዋል። በወረደው ከባድ ዝናብም 220 ሺህ የሚሆኑ ሰዎች ከመኖሪያ መፈናቀላቸው የኬንያ መንግስት አስታውቋል። የኮንጎ ዲሞክራሲያዊ ሪፐብሊክ የጤና ጥበቃ ባለሙያዎች የኢቦላ በሽታ መስፋፋትን ለመክታት እየተሯሯጡ ናቸው። በሰሜን ምስራቅ በኩል ርቆ በሚገኘው የሀገሪቱ መንደር ላይ በያዝነው ወር 2 ሰዎች በኢቦላ እንደሞቱ ተረጋግጧል። የሀገሪቱ የጤና ጥበቃ ሚኒስትር ስለ በሽታው በማህበራዊ መገናኛ ብዙሃን በኩል ህዝቡን ሲያሳውቅ ቆይቷል። የ12 ጠበብት ቡድን በሽታው ወደ ገባበት ቦታ በምትቀርብ ከተማ አርብ ግንቦት 3 ቀን እንደገቡ ታውቋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ጥላክለላይ ኢትዮጵያ ፍራጅ ሰማኛል ካንቺ በፍቅሬ
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
አድማጮቻችን በደብዳቤዎች አምድ የሚቀርቡት ጽሑፎች ኃላፊነት የላኪዎቹ ነው። አድማጮቻችን የዛሬ ዝግጅታችንን የምንጀምረው ቢቹ ፍላቲየር ከበርሊን ጀርመን አገር በላኩልን ደብዳቤ ይሆናል። አንዷለም አራጌና እስክንድር ነጋን ያየ እንኳን ተረፉ ቢልም ጀግኖቹ ምን ያህል በደል እንደደረሰባቸው ከፊታቸው መረዳት ይችላል። ለዚህም ነው አይዟችሁ ጀግኖች የምላቸው። የነሱ መፈታት ቢያስደስተኝም ለዚህ ያልበቁትን ህይወት የገበሩትን ማስታወስ ያልቀረም። ማን ነው ለዚህ ተያቂ? ወያኔ ነው መልሱ። ከመቼው ነው ታዲያ የዚህ ዘረኛ ቡድን ወንጀል ተረስቶ ከግሞቹ ለመተቃቀፍ ሩጫ የተጀመረው? የትግራይ ጉድጓድና ይፋ እስር ቤቶች ሙሉ ናቸው። ሁሉም ማጎሪያዎች እጭቅ ብለዋል በሚሰቃዩ ነፍሶች። የታሰሩ ህፃናት ቁጥር ራሱ ዘግናኝ ሆኖ ይገኛል። በኦጋዴን አሁንም አሰቃቂ ግፍ እየተፈጸመ ነው። የእስረኞች ጉዳይ ዋና ነው፣ ብቸኛው ግን አይደለም። በርግጥ ሁሉም የፖለቲካ እስረኞች ይፈቱ፣ አሁን በተለይ መጮህ ያለበት መፈክር ነው ሲሉ ቢቹ ፍላቲየር ከበርሊን ጀርመን አገር ደብዳቤያቸውን አጠናቀዋል።
ውድ ፍኖቶች በቅድሚያ የከበረ ሰላምታዬ ከዚህ ካለሁበት ይድረሳችሁ ላለው። ዓለም በሚያማምሩ ቃላቶች የተጀቦነች የግፍ ምድር ናት። የተለያዩ ዘመናትን በተለያዩ መልካም ስያሜዎችን እየሰጠች ውስጧ ጨካኝነትን፣ ዘራፊነትን፣ ጨፍጫፊነትን፣ ፍትህ አልባነትን ተሸክማ ያለች የሲኦል ምድር መሆኗን መካድ የሚፈልጉን እንካድ ቢሉ እንኳን አይቻላቸውም። ዛሬ ያለንበት ዘመን ዘመነ ግሎባላይዜሽን ነው። ዓላማውን በወረቀት ላይ ነጥፎ ቀርጿል። ዓለምን በባህል፣ በኢኮኖሚ፣ በዲሞክራሲና ቴክኖሎጂ ማስተሳሰር፣ ድህነትን መቀነስ፣ በታዳጊና በበለጸጉ ሀገራት መካከል ያሉ ልዩነቶችን ማጥበብና ማጥፋት ወዘተ የግሎባላይዜሽን ምናቦለት ቅዠት ነው። መሬት ላይ ያለ የለለ የወረቀት ላይ ከንቱ ዛዜ ነው፣ ከንቱ ውሸት ነው። ዓለም ፍትህ ሲጣስባት እንጂ ሲከበርባት ማየት አልተቻለም። ሸፍጥና ሴራ ሲገመድባት እንጂ መፍትሄ ሲስተናገድባትም አልታየም፣ አይታየምም። የዚህ ዋነኛ ተዋናዮቹ ደግሞ የበለጸጉ ሀገራት መንግስታትና ድንበር ተሻጋሪ ኩባንያዎቻቸው እንዲሁም የውጭ ግንኙነት ቆንጽላ አምባሲዎች በአንድ በኩል፣ በሌላ በኩል በታዳጊ ሀገራት በሚፈጥሯቸው አሻንጉሊት ገዢዎችና ሎሌዎቻቸው የተቀናጀና የተባበረ ኃይል መሆኑን መካድ አይቻልም። ከ17ኛው መቶ ክፍለ ዘመን ጀምሮ የዓለማችን ሀያላን መንግስታትና ከደሃ ሀገራት ከሃዲ ገዢዎች በመመሰጣጠር የደሃ ሀገራትን ህዝብ በፈንጂ አጋዩት፣ በአረር አቃጠሉት፣ ሀብቱን ዘረፉት፣ ሰላሙን ነሱት። የየመን፣ የሶማሌ፣ የኢራቅ፣ የሶሪያ፣ የሊቢያ ወዘተ ህዝቦች የህዝቦች እልቂትና ስቃይን ለአብነት መጥቀስ ይቻላል። ወደ ሰቆቃና እልቂት መንስኤዎች ስንመጣ ደግሞ አሳዛኝም አሳፋሪም ሆኖ ይስተዋላል። ቀደምት የስልጣኔ የታሪክ የቅርስ ባለቤት መሆን እንደ ወንጀል ተቆጥሮ ጦርነት ከሚታወጅበት ዘመን ላይ መድረሳችን የዓለምን አስከፊነት ቁልጭ አድርጎ ያሳያል። በዚህ ታሪካዊ ገናናነት ሳቢያ የግፍ በትር ከተሰነዘረባቸው የዓለማችን አገራት ውስጥ ኢራቅ፣ በሶሪያ፣ በኢትዮጵያ ወዘተ ላይ የተቃጣውን የግፍ በትር ላብነት መጥቀስ ይቻላል። የጂኦግራፊያዊ ስትራቴጂክ ጠቀሜታና አስፈላጊነትም የዓለማችን የእብሪት ወረራ መንስኤ የሆነ መምጣቱን ገሃድ እየወጣ ያለ እውነት ነው። በጎረቤት አገራት ጅቡቲ ላይ የፈሰሰውን የበለጸጉ አገራት ጦር ክምችትና ፍጥጫን መጥቀስ ይቻላል። ይህ ሁሉ ስብስብ ለምን በማን ላይ ጥቃት ለመፈጸም የሚሉ ጥያቄዎችን ማንሳት እጅግ ጠቃሚም አስፈላጊም ነው። በተፈጥሮ እምቅ የበለጸጉና የታደሉ ሆኖ መገኘትም የሰላም እጦት መንስኤ የሆነ መምጣቱን በተጨባጭ አንጎላን፣ ኮንጎን፣ ደቡብ ሱዳን ላስረጅነት መጥቀስ ይቻላል። የብዙ የአፍሪካ ሀገራት ሰላም እጦት መንስያቸው በአብዛኛው ሀገራቸው በውስጡ የያዟቸውም ማዕድን ናቸው። የሁሉ ነገር መነሻ የሆነው የህዝቦች መፈቃቀር፣ ተቻችሎ በሰላም አብሮ መኖር፣ ሀገራዊ አንድነት መፍጠር ወዘተ ለነዚህ የባዕዳን ኃይሎችና የውስጥ ባንዳ ገዢዎች የእግር ውስጥ እሳት የመሆኑ ጉዳይም የጥቃት ኢላማ ያስደርጋል። ለዚህ ነው በየጊዜው ጭር ሲላን ወድም እያሉ ጦርነት የሚያወጁብን። ለዚህ የባዕዳን ኃያላትና የውስጥ ምንደኞች ጦርነት የሚያወጁት ተቀነባበረ ሴራ ከሀገሬ ኢትዮጵያ ላይ ላስረጅነት መጠቅሰውም ሀገር የለኝም። በኢትዮጵያ ታሪክ በእነዚህ ሁለት ጣምራ ኃያላት ለ27 ዓመታት የደረሰባትን በደልና የተሸረበባትን ሴራዎች በዚች አጭር ጽሑፍ ዘርዝሮ መጨረስ አይቻልም። የባዕዳን ጣልቃ ገብነት፣ የባዕዳንና ባንዳዎች ጥምረት ሊለቀን ያልቻለ ህመማችን ነው፣ የማይድን ቁስላችን ነበር። ዛሬም ሊለቀን አልቻለም። የጋራ ሀገራችን የሆነችው ኢትዮጵያ የቆዳ ስፋቷ ተጨማድዷል። ወገኖቿን አታለች፣ ባህር በር አልባ ሀገር እንድትሆን ተፈርዶባታል። ህዝቡን በሃይማኖት፣ በቋንቋ፣ በብሔር ብሔረሰብ እየከፋፈሉ ሀገራዊ አንድነቱን አደብዘውታል። እርስ በርሱ ያጋጩታል። እርስ በርሱ እንዲተላለቅ ተፈርዶበታል። ለሀገሩ መዋች የሆነው የኢትዮጵያ ህዝብ እየተሸረበበት ያለውን ሴራ በውል እያጤነ በመምጣቱ ለኢትዮጵያዊነቱና ለሀገሩ ህልውና የሚከፈለውን መስዋዕትነት ለመክፈል ተዘጋጅቷልም ቆርጧልም፣ ትግሉንም ቀጥሏል። ወያኔንም አንኮታክቶ መቅበር ባይችልም ቢያንስ እርስ በርሱ እንዲከፋፈል አድርጎታል። እንደቀደመው እንዳይገዛ ኃይሉን አዳክሞታል። ደጋፊና ተባባሪ አሳጥቶታል። ይህንን በውል ያጤኑና የተረዱ ባዕዳን ኃያላት ቀጣይ አገልጋዮቻቸውን ለመፈልፈል በመራወጥ ላይ ይገኛሉ። የውስጥ ባንዳዎች ደጅ ጥናትም ቀጥሏል። የኢትዮጵያ ህዝብ እኛም አውቀናል፣ ጉድጓድ ምሰናል የሚልበት ጊዜ ዛሬ ነው። እምብኝ ለነጮች፣ እምቢ ለካድና ባንዳዎች እያለ የራሱን መብት በራሱ ለማስከበር የሚያደርገውን ትግሉን አምርሮና ጠንክሮ መቀጠል አለበት። ላለው መታፈሪያ ከፈለኝ ደብረ ብርሃን።
የተከበረ ሰላምታዬ ይድረሳችሁ ለፍኖተ ዲሞክራሲ ሬዲዮ አዘጋጆች የኢትዮጵያ ተስፋዎች በርቱ ተበራቱ ይያልኩ እችናጭር መልእክቴን እንድታስተላልፉልኝ በአክብሮትና በጥሞና እጠይቃለሁ። የጫጉላው ጊዜ አለፈ። አዲሱ የወያኔ ጠቅላይ ሚኒስትር ከተሾመ ይሄው አንድ ወር አለፈው። ሹማምዮቹ በሰጡት መመሪያ መሰረት መናገር የሚገባውን ሁሉ እየተናገረ መቆየቱን ሁሉም በአንክሮ ተከታትሎታል። የህዝብ ግንኙነት public relations ችሎታውን በብቃት ስለተወጣላቸው ወያኔዎቹ እንደተደሰቱበትም እገምታለሁ። ለአንዳንድ አድማጮችም ሊሰሙት የሚፈልጉትን ስላነበበላቸው የተስፋ ጭላንጭል ያገኙ መስሏቸው እስቲ ይሄን ሰው ጥቂት ጊዜ ሰጥተን እንየው ብለው በመጠናት ድባብ ለማሸጋሸግ ጥረዋል። ላለፉት 20 አመታት በድቅድቅ ጨለማ ለተዋጠ ህብረተሰብ ከዋሻው መጨረሻ ትንሽ የብርሃን ጭላንጭል ያገኘ ስለሚመስለው ለመዘናጋት አላቀማማም ብሎ ቢያስብም አይፈረድበትም። ሊሰማው ከነበረው የተለየ ምንባብ በመስማቱ በአብይ አህመድ ድራማ ተውኔት የመርካት አዝማሚያ ማንጠባረቁ አያስገርምም። ሌላው ቢቀር የኢትዮጵያ ስም በንግግር ውስጥ እየደጋገመ በማንሳቱ የጫቁሏ ጊዜው የተዋጣለት ብሎ ሳያስብ የሚቀር አይመስለኝም። በፋሲካ የተገዛች አገልጋይ ሁሌ ፋሲካ ይመስላታል እንደሚባለው በማር የተለወሰ ንግግር ሁሉ ጣፋጭነቱን ጠብቆ ይዘልቃል የሚሉ ተላላዎች እንደማይጠፉ እረዳለሁ። ለደሃው ሰው ተስፋው ዳቦ ነው እንደሚባለው የተስፋ ንግግር ብቻውን የህዝብ መሰረታዊ ጥያቄ ሊመልስ አይችልም። በአዲስ ተናጋሪ ጭምብል የወያኔ ማንነትና ተግባር ባህሪና ስብዕና ሊሸፍን አይችልም። የኢትዮጵያ ህዝብ መሰረታዊ ጥያቄዎች ሲመለሱ የሚችሉት መሰረታዊ ለውጥ ሲመጣ ብቻ ነው። ለመሰረታዊ የሀገራችን ችግሮች መሰረታዊ መፍትሄዎች እስካልተገኙ ድረስ የግለሰቦች መልካም ንግግር መፍትሄ ያመጣል ብዬ አላስብም። የሀገራችን መሰረታዊ ችግሮች ዋና ምክንያት በዘር ላይ የተገነባው የወያኔ አገዛዝ ነው። ይህን ዘረኛ አገዛዝ እስካልተለወጠ ድረስ የኢትዮጵያ ሀገራችን ያው በጨለማ ስርዓት ውስጥ ሆና ትማቅቃለች እንጂ ተስፋን ያዘለ የብርሃን ውጋን ማየት የምትችል አይመስለኝም። በዚህ የሚያከራክር እውነት መስማት ከተቻለ አሁን ሀገራችን ለገጠማት ሁለንተናዊ ችግር የግለሰቦች የቦታ ለውጥም ሆነ የስልጣን ሽግሽግ የሚያወጣው ፋይዳ ምንት ነው? የህዝብ መሰረታዊ ጥያቄ የስርዓት ለውጥ እንደመሆኑ መጠን የሚተበቀውም የስርዓት ለውጥም ብቻ ነው። የወያኔ ከስልጣን መወገድ ቅድሚያ የሚሰጠው ጉዳይ መሆን አለበት። በህዝባዊ አመጽ ምክንያት ወያኔ ተቀስፎ ተይዟል። ይህም በወያኔ ውስጥ ያልተጠበቀ አደጋና ሽብርን አስከትሏል። ላለፉት 2 አመታት በመላው ሀገሪቱ ውስጥ በስፋት እያደገ የመጣውን ህዝባዊ አመጽ ብቻን ለመቀልበስ ካልተቻለ ደግሞ ለማብረድና አቅጣጫውን ለማሳት ወያኔዎች ጥረት በማድረግ ላይ ይገኛሉ። ለዚህ ዘዴ አሮጌ ታማኝ አገልጋያቸውን በአዲስ በመተካት ወሰነው አዲስ ጠቅላይ ሚኒስትራቸውን በአሮጌ አገልጋያቸው መተክ ማስቀመጥ ነበረባቸውና ይህንን አድርገዋል። ሰላማዊ ለውጥ እናደርጋለን የሚሉ ቲያትር ሰሩ። አዲስ ተዋናያቸው የአዲስ አፈቀላጥ ተግባሩን እያከናወነላቸው ይገኛል። የህዝብን ጩኸት በመቀማትም ችሎታውን አስመሰከረላቸው። በዚህም የህዝብ መሰረታዊ ጥያቄ እየተደበሰበሰ እንዲሆን ይመኛሉ። ወያኔ እርጋ ተረጋጋ አይዞን እንበርታ የሚል የመጽናኛ ትንፋሽ እንዳገኘ ቆጥሮታል። ከተጋረጠበት ህዝባዊ ቁጣ ትንፋሽ ያገኘ መስሎት የመንሰራት አቅሙን ለማሰባሰብ ይሯሯጣል። ለዚህም ተግባሩ አዲሱ ጠቅላይ ሚኒስትር ደፋ ቀና ማለት ላይ ይገኛል። የኢትዮጵያ ስር የሰደደ ችግር በጥገናና በውሽልሽል ውሳኔ ለማቅረፍ ይሞክራል። የህዝብ ጥያቄ በዚህም የሚመለስ አይደለም። አብይ አህመድ እንኳንስ መሰረታዊ ለውጥ ይቅርና ጥገናዊ ማሻሻያ ለማሳየት የወያኔን ትእዛዝ ፈቃድና ይሁንታ ማግኘት አለበት ይኖርበታል። ወያኔ ደግሞ ይህን የሚያደርግ አይመስለኝም። በዚህ ምክንያት ህዝቡ የጠየቀው መሰረታዊና የስርዓት ለውጥ ወያኔ በስልጣን ላይ እያለ ሁሉ ሊሆን የሚችል አይመስለኝም። በዚህ ማሳብ በሚሊዮን የሚቆጠሩ ኢትዮጵያውያን ወገኖቼ ይስማሙበታል። ይውለታ አስካል ተቀበለም ድረስ ሀገራችን ህዝቡ የሚጠይቀው መስራየት ለውጥ እንዲመጣ የሚከተሉትን ሁኔታዎች ሁሉ ሊሆን ይገባን ብዬ አሳስባለሁ። አንደኛ አሁን የጀመረው ህዝብ አመጽ ተጠናክሮ መቀጠል አለበት። ወያኔ ወገቡ ተሽመድምዶ አከርካሪው ይሸረሸርም ገና ጭንቅላቱ አልተመታም። እባብን ማጥፋት መርዘኛውን ጭንቅላቱን በመምታት መሆኑን መዘንጋት የለበትም። ሁለተኛ መስራታው ለውጥ የሚገኘው አገዛዙን ከስር መሰረቱ መነጋግሎ ሲጥሉት ብቻ ነው። የግለሰቦች ሹምሽር የሀገራችን ችግር ለመፍታት ቁመና የለውም። ሶስተኛ አብይ አህመድ ግዜን ስጠው ማለት ወያኔ ተጠናክሮ አገዛዙን እንዲቀጥል ማድረግ ስለሚሆን በዚህ ሐሳብ ማናችንም መዘናጋት አይኖርብንም። ወያኔ ማመን ቀብሮ ነው። አራተኛ በውስጥና በውጭ ያሉ ታጋይ ኃይሎች ትግላቸውን አስተባብረውና አቀናጅተው ትግላቸውን ከቀጠሉ የወያኔ አገዛዝ እድሜውን እንደሚያጥር አልጠራጠርም። በመሆኑም በህብረት መታገል ለድል ዋስትና ስለሚሆን ሁሉም ኢትዮጵያውያን ወገኖቼ በወያኔ አገዛዝ ስር ወድቆ ለምን ቢሰቃይ የኢትዮጵያ ህዝብ ስም ተማጽኖን አሳልፋለሁ። ኢትዮጵያ ሀገሬ ከመንጋጋ እስከ ተላቀይ ድረስ ትግሉ ይቀጥላል። አምላክ ኢትዮጵያ አንድ ቀን ወገኖቼን ነጻ እንደሚያወጣቸው እምነቴና የጸና ነው። ህብረት ኃይል ነው፣ መከፋፈል አጥፊ ነው። ኢትዮጵያ ሀገራችን በልጆቿ መስዋዕትነት በአምላኳ ተራራነት ለዘላለም ትኖር ትቀጥላለች። ተስፋዬ ዘለቀ ከሚድዌስት አሜሪካ።
ተከታዩን ደብዳቤ ላኩልን ደግሞ ይርጉ ገብሬ ከሎስ አንጀለስ አሜሪካ ሀገር ናቸው። ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና አድማጮች እንደምን ከርማችኋል? ብዙ ጊዜ ሬዲዮናችሁ የሚያቀርባቸውን አተታዎች ህዝብ አገርና ኩሩ ህዝብን የሚመጥኑ ጀግኖችና መሪዎች ሊኖራት ይገባል ሲሉ አድምጫለሁ። ትክክል ነው። እነ ልደቱና ሌሎች የነበራቸውን ሚና ማጤኑ ይበቃል። በ1997 ዓ.ም ተመረጡ መሪዎች የተባሉት ናቸው። ለአሜሪካ አድረው ለመለስ ዜናዊ ተቆምብሰው ድልን ያስቀሙን። ያልተገራ ፈረስ ይጥላል በደንደስ እንዲሉ ፈሪዎችን መሪ ብለን ትግሉ ገና ሳይጀምር ሲያበላሹት ታዝበናል። አንዳንዶቹ የአንድነቱ ኃይል አካል ናቸው ይባልና የሀገራችንን ሰንደቅ ዓላማ ማየቱ እንኳን ያማቸዋል። የሁሉ ጎጠኝነት አሰቃቂ ነው። በሚገባ በአጉል ስሜት ሳይሆን መርመረን ማን መሆኑን ማወቅ አለብን። በጭፍኑ ጀግና መሪ ብሎ መታለል ምንም ጥቅም የለውም፣ ከተመክሮ ከታሪክ አለመማር እንጂ። ስለዚህ አንታለል፣ አንወናበድ። የኛ ያልናቸው የሌላ መሪ ያልናቸው የወያኔ ጭራ፣ ጀግና ያልናቸው ያው ተለጣፊ ሆነው እንዳያሳፍሩን። ከሁሉም በባሰ ደግሞ ጠላትን ወዳጅ ብለን አቅፈን እባብን በጉያ ይዘን እንዳንደደፍና አገርንም እንዳናጣ። በዚህ በካሊፎርኒያ አንድ የምሁር መሐይም አለ። በየሰኞው አወቅኩ መስሎት የሚጽፍና የሚያጨከን ቢመከር መማር መሻሻል ያቃተው። ወደ ፖለቲካው ብቅ ካለ ወደ 13 ዓመት እንደሆነ ራሱ ገልጦታል። በሰሞኑ ቅርሻቱ ደግሞ የወያኔውን አብይ በጭፍን በመደገፍ የማይደግፉትን ለመክሰስ ለማንኳሰስ የተጻፈ ነው። ሮጦና ቸኩሎ ከዚህ በፊትም ለኃይለ ማርያም ደሳለኝ ምስጋና ምክር ሊሰጥ ሲቸከችክ ነበር። አልተማረም። ከዚያ በፖለቲካ ዕውቀትና ተመክሮ ያላቸው በርካታ ምሁራንና ታጋዮችም እያሉ ከነሱ ከመማር ፋንታ የፈረንጅ ዶክተር የሚል ታፔላ ይዟልና ማንን ለማብሎ ታብዮ ይገኛል። ለሀገር ህይወታቸውን የሰጡትን እሱም መሰሎቹም ለመተቸት የተናፍጫል የሞራል ብቃት የላቸውም። አድርባይ ባንዳ ምሁራን የሚያደርሱት ጉዳት ምን ነው አላከተም አለ ሲሉ ይርጎ ገብሬ ከሎስ አንጀለስ አሜሪካ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ ከበረ ሰላምታዬ ይድረሳችሁ ላለሁ። የኢትዮጵያ ህዝብ ለ7 ዓመታት በታሪካችን ታይቶ ወይም ከሰነድ ተነቦ የማይታወቅ ግፍና ሰቆቃ እየተፈጸመበት ነው። ግድያው፣ እስራቱ፣ ዝርፊያው፣ ድብደባው፣ ክብረ ነክ ስድብ መስደቡ፣ መዋረዱ፣ የዜግነት መብት መነጠቁ ወዘተ ሁሉ በየዕለቱ የምንመለከተው ስንቃችን ሆኗል።
بتلقيم أكباب ين لما لكتو بلو زوريون لما كان يوغن ما بلتو مين ملكتات شو بركاتا يوانجلنا يزر فياتا كباراتو تشالو ويانو تشجر سنة ساباتشو ويم يزر فياتا كبارو تشاتشو ناليرو تشتكمو تشاتشو لما استبقسلو هبدا من قستاتشن إيالو سنة سادكو جمتالو أو نسو بلو يامر باتشوال هبدا من قستاتشو ينسو يوانجل كلالا هونو لاتشوال لنانو እኔ መኖሪያዬ ሰፈሬ ኪርቆስ ነው የሥራ ቦታዬ ደግሞ ቦሌ አየር ማረፊያ ነው በኪርቆስ አካባቢ ሆነ በሥራ ቦታዬ ቦሌ የምመለከታቸው የውያኔ የግስ ተግባራትና ህሊናዬ ነው ያቆስሉታል በኔ አመለካከት ኢትዮጵያ ውስጥ የለም መንግስትም የለም ከሚል ድምዳሜ ተደረስኩ ከራረምኩኝ በመኖሪያ ሰፈሬ ኪርቆስ ውያኔዎች መልሶ ማልማት ከሚሉት የመኖሪያ ቤቶች ፍርሻ ጋር በተያያዘ በሚሰሩት ወንጀልና ህገ ወጥ ተግባራት ውስጥ አንዱን ላካፍላችሁ ወይዘሮ የውብዳር የቂርቆስ ክፍለ ከተማ ነዋሪ ናቸው የመኖሪያ ቤት ባለቤትነት ማረጋገጫ ሰነዶች ሁሉ በእጃቸው አለ እኚህ ሴት የባለቤትነት መብት ካላቸው ቤታቸው ለልማት ቢፈለግ እንኳን ህጋዊ አካሄዳለው ለሚፈርሰው ቤት ግምት መስጠት ከዚያ ለመቀጠል ደግሞ ምትክ ቦታ መስጠት ግዴታ ነው ወይዘሮ የውብዳር ግን ከቤታቸው ለሥራ ጉዳይ ከወጡበት ሲመለሱ ቤታቸው በዶዘር ታርሶ ተበቃቸው የቤት ውስጥ ንብረታቸው ጭምር ነው የታረሰው ይህንን የሰባዊ ተግባርና ወንጀል የፈጸመው ግብረኃይል ትዛዙን የተቀበለው ከማን ነው የሚል ጥያቄ የሚነሳ ከሆነ አቶ ጎይቶም የተባለ የክፍለ ከተማው ሹም የሚል ምላሽ ይሰጣል እንግዲህ ከዚህ ለውያኔዎች ካልሆነ በስተቀር ለኢትዮጵያን ዛሬ ህግ የለም ውያኔዎች ግን ህገ መንግስታችን ቢሉ ለነሱ መጠቀሚያ ወይም ለሌሎች መጉጃ ያደረጉ ተጠቀሙበታልና ህገ መንግስታችን ቢሉ ምን ይቆጥልባቸዋል ህገ መንግስታችን በሚሉ ዘጎች ይቀጡበታል ይዘረፉበታል ይጨፈጭፉበታል በሰሩት ወንጀል የማይጠየቁባት ኢትዮጵያ ሆናለች የነሱ ብቻ ከዚሁ ጋር በተያዘ በሥራ ቦታዬ ቦሌ ኤርፖርት አካባቢ የሚታይ ያፈጠጠና ያገጠጠ የወንጀል ተግባር ላካፍላችሁ ከቦሌ ድልድይ ወደ አሮጌው ጉምሩክ በሚወስደው መንገድ እስከ መጨረሻው ድረስ ያሉ ቤቶች እንዲፈርሱ ተደርጓል የሚገርመው የፍርሻ ተግባሩ የተፈጸመው ከአምስት ዓመታት በፊት ነበር ያካባቢ ቦነት ስለውነት እንነጋገር ከተባለ ከዚህ አካባቢም የትግራይ ተወላጆች ቤት አልተነካም እስከዛሬ ድረስ ከቤታቸው ሳይፈናቀሉ ወይም መኖሪያ ቤታቸው ሳይፈርስባቸው እስከዛሬ ድረስ አሉ። ለሌሎች ቤታቸው የፈረሰባቸው የዚህ አካባቢ ነዋሪዎች ግን ቤታቸው ፈርሶባቸው እንደ ጉም በየቦታው ተበትኗል። ሰሞኑን ደግሞ በዚሁ የፍርሻ ተግባር እንዲፈርስ ወደ ተደረገውና ዶልፊን ተብሎ ይጠራው ደነበረው ሆቴል ጉዞ ይቀጥላል። ግንባታው ከተጠናቀቀ 6 ወር የሆነው ቤት በፈረሰው ቦታ ላይ ተንጣልሎ ተመለከትኩ። ይህ ቤት ያረፈው ቦታው ለልማት ይፈልጋል ተብሎ በፈረሰው ቦታ ላይ ነው። ሁኔታው አስገረመኝና አንዱን ይህ ቤት የማን ነው ብዬ ጠየቅኩት። ያቶ አጎስ ነው አለኝ። ከተል በማድረግ ይህ ቦታ በልማት ተፈልጓል ተብሎ አይደለም እንዴ ቀድሞቹ ቤቶች የፈረሱት ብዬ ጠየቅኩት። የልማቱ ሥራ እነሱን አይመለከትም ብሎ እንደማፌዝ አድርጎ ብሶቱንና ትዝብቱን አጫወተኝ። እና አጎስ የዘጎችን ቤት ከህግ ውጪ ያፈራረሱ ህግ ካልጠየቃቸው እና አድጎ ደግሞ በሌሎች በህግ ስም ከፈረሰባቸው ቦታ ላይ የህገ ወጥ ግንባታ ሲፈጽሙ ህግ ካልጠየቃቸው ታዲያ ኡን ኢትዮጵያ ውስጥ ህግ አለን ተብሎ ቢጠየቅ ከምኑ ላይ ነው ስተቱ? ያንድ ብሔር የበላይነት በመሳሪያ ኃይል ከጫንቃችን ላይ ተጫነብን ብሎ የኢትዮጵያ ህዝብ ይታገል ስተቱ ከምኑ ላይ ነው? ተዘርዝረው ማልቆ የግፍ ተግባራትን በኢትዮጵያ መፈጸም ከጀመረ 27 ዓመታት እናስቆጥሯል። አዎ ዛሬም በኢትዮጵያ ህግ የለም ፍትህ የለም የዜግነት መብት የለም። ወያኔ በስልጣን እስካለ ድረስ የሚወገድ መስሎም አይታየም። መፍቼው ወያኔ ታግሎ ከነግሳን ግሱ ወደ መቀመቅ መቅተት ብቻ ነው። ደርበው ተገኝ ከቂርቆስ
ውድ የፍኖተ ዲሞክራሲ አዘጋጆችና አቅራቢዎች እንዲሁም የፕሮግራሙ ተከታታዮች ዘንድሮ ወያኔ የማይናወጹ የሚላቸው ሁለት ጉዳዮች ላይ በአቋም ማስተካከል ስም የፖለቲካ ሁኔታውን እያጎደፈው መሆኑን እያየው ነው። ወያኔ ረጃጅም ጊዜ ፈጁ ስብሰባዎችን እያካሄደ بسبب سباق شمال يتغيروا نساوتشي يمي بدو يهواهات كنچوچنا ليلو شدرجتوش قدجتوست مقباتاتشو ونطبلو بسفات اندين نزاتا درغنا هزبو موغد يمي قباو ويانين يلوتو عقال كزام بلاكا يلوتو ماري انا امرار سچي تدرغون ديتاي ونطبلو تزمتا عندن بش تقاومينن بلو ويم تقاومي مسلو يهتيوبيا هزب تقل ويالي كنن قتل تلو تشوكسرو منقلو ليت الو بتقارب بطوك الو ياني عراقابي نتقومو هزباوي تقلون قدو تكيت يمماي بالوت يه politika هاهو سايوكو ساير ردون نتاييكو سايب مارو انداو درسو يه politika تاقاي يه politika تنتايم وزتا تبلو فاميريكا انا باوروبا بميكهيدو يهتيوبيا ويان سبسباوش لاي يتقابزو نقرسيا درقو እንዲሁም በተለያዩ ሬዲዮኖች በፖለቲካ ተንታኝነት እየተጋበዙ በአገራችን ፖለቲካ ላይ ሲመላሸጉበት በሰማው ቁጥር በፖለቲካ ስምንትና ስንት ባዶ ወና ቀላማጆች መፍታታቸውን ልብብያለሁ። በዚህ አጋጣሚ ውድ ፍኖቶች የደራሲ ሃማቱማ ሃፎ ፖለቲካ የሚለው ጽሑፉ እኔ ያነሳዋቸው ላሉት ጠቃሚ ነውና ለመቶኛ ጊዜም ቢሆን ደግማችሁ አስደምጡ ለማለት ወዳለሁ። የትግራይ ነጻውጭ ግንባር በትግራይ ተወላጆች ላይ በያቅጣጫው የውጡልን ዘመቻ እየተካሄደ መሆኑንና ይህ ዘመቻ የተባለውን ለመመከት በተደጋጋሚ ዛተ። የአማራ ተወላጆች ግን 27 ዓመታት ሙሉ በሽዎች የሚቆጠሩ ከርሻዎቻቸው እየተፈናቀሉ ሲባረሩ ሌላው ቀርቶ ያዞም ባንኳ ሲያነባ አላዳመጥኩም። በቅርቡ እንኳን ከ500 በላይ አባወራዎች ቤት ንብረት ከብቶችና እርሻዎቻቸውን ጥለው በኃይል በኒሻንጉል ጉምዝ ከቢባለው አካባቢ እንዲፈናቀሉ ተደርጓል። እነዚህን ተፈናቃዮች በተመለከተ ምንም የተነገረ ካለ መኖሩም በላይ ተፈናቃዮቹ ግፍ እየተፈጸመባቸው መሆኑ እየተነገረ ነው። ከዚሁ ጋር በተያያዘ በርካቶችን ያነወለለው ወያኔ ሲወለድ ያጠለቀውን የዘረኝነት ጥብቆ እንደዘበት ባንድ ጀምበር ኢትዮጵያዊነት አንድነት እና እነዚህ ተመሳሳዮችን በመጠቀሙ ያወለቀ መስሎ የታያቸው ጥቂት የማይባሉ ናቸው። ኢትዮጵያዊነት የሀገር አፍራሽ በሆነ በወያኔ ሲዘመር ህሊናን ያቀራል ያቀለሻልሻል። ይሄን እየሞነጨርኩሳለሁ ድሮ ካለበብኳቸው በሮማውያን ዘመን ሆራስ የተባለው ባለቀኔ ጨካኞች ሊስሟቹ ሲያመጠምጡ ያን ጊዜ ነው መስጋት ብሎ የተቀኘው ተዛለኝ። እዚ አንድነትን ለይስሙላ እየለፈፉ እዚ ያገርን አንድነት የሚያፋልስ የህዝብን አንድነት የሚቦታረፍ የጾታውልት እየገተሩ ማን ሊያሞኙ እንደሆነ በማስተዋል ማየት የግድ ይመስለኛል። ኦሮሚያ ቀሮ የሚል ስያሜ በመስጠት የኦዴድ ወጣቶችን በማስተማራት እየጎመራ የነበረውን ህዝባዊ አመጽ ቀስ በቀስ የወያኔን ፍላጎት ማስፈጸሚያ ማድረግ ተቻላቸው። ይህን ለመረዳት ሩቅ ዘልቆ መጓዝ እንደማይጠይቅ በሞያሌ ወያኔ ሰራሽ ግጭት ባስከተለው በየቀኑ ንጹሃን እየተገደሉ በሻኪሶ የሀገር አከርካሪ አጥንት በሆነው የወርቅ ማዕድን ባላሙዲና በወያኔ ቁንጮች የተዘረፈ መሆኑንና ወርቁን ለማውጣት የሚውለው ኬሚካል አካባቢውን በመበከሉ በነፍሰ ጡር ሴቶችና በእንስሳት ላይ በተለይ እየደረሰ ያለውን እጅግ ዘግናኝ የጤና ቀውስ በመቃወም ያላሙዲን የወርቅ ኩባንያ ከአካባቢው ለቆ እንዲወጣ እየተካሄደ ባለው ህዝባዊ አመጽ በርካቶች ተገድለዋል። እንዲሁም ታፍነው እየታሰሩ ባለበት ቀሮ በወያኔ ኦህዴድ የሚመራና የሚታዘዝ ካልሆነ አሁንም ከህዝብ ጎን በመቆም ህዝባዊ አመጽ በጠራ ነበር። እስኪ ያገራችንን ሁኔታ ባንክሮን እንመልከተው። ባለፈው ሳምንት እሁድ በፍኖተ የሳምንቱ ዜና ተነታኔ በቦሌ በየቀኑ ከ1000 በላይ ወጣቶች ወደማያቆት ጨለማ እየተሰደዱ መሆኑ እጅግ አስደንጋጭ ነው። ይህ ማለት በየወሩ ከ30000 በላይ ወጣቶች በአመት ባነስተኛ ቀመር ግማሽ ሚሊዮን የሚጠጉ ወጣቶች ከድቅድቅ ጨለማ ወደ ድቅድቅ ጨለማ እየተሰደዱ ናቸው። መቼም ቢሆን በየትኛውም ቦታ ወጣቶችን በባዶ ቃላት የሚደልል አረመኔ ጸረ ህዝብ ጸረ ዴሞክራሲ የሆነ ቡድን ብቻ ነው። ከዚህ አንድ ቋጠኝ የሚያህል ሀቅን መደምደም ይቻላል። በአሁን ወቅት ኢትዮጵያን ለ27 አመታት እየገዛ ያለው ቡድን ምድራዊ ሲኦል አድርጓታል። ለባዶ ቃላት ድርደራ ሟቹ ወያኔው አረመኔን የሚያክል የለም ሲባል እንዳልነበረ ያሁኑ ደግሞ አስናቀው እየተባለ ሲሰማ የደራሲ ዳኛቸው ወርቁ ድንቁርናና ዕውቀት የሚለው ሀቅ ጭንቅላቴ ውስጥ ይደውልብኛል። ተኩላ የበግ ለምድ ይለብስና በጎችን ተቀላቅሎ ልቅምቅም አድርጎ ይጨርሳቸዋል ይባላል። ተኩላ ተኩላነቱን ወያኔ ዘረኛ ፋሽስትነቱን አይለውጥም። መለስም ኃይለ ማርያምም አብይም ሽፈራውም ወዘተ አንድ ናቸው። ልዩነታቸው ስምና ቁመና ብቻ ነው። ሁሉም በህዝብ ያልተመረጡ بهزمة كشاية كفاسو عرماني وشناتشو اني يهجن دبدابي يصافكولاتشو بكبرا منقس بشاكيسو بيابيلو ببونغا وزهت وطاتوشي يتقدلو اي يتاسرو اي يقصلو مهوناتشو يتاسبينو باقراتشو يهلين اسرينيا مهوناتشو عنقف كفواتشو بيمن بليبيا بقرس بسعودي عربيا وزهت بسدت يميستكا يواندم مهتوشين اي يصافكوات سبالو ይህን ደብዳቤ የጻፈው ከርሻቸው ከጉጇቸው ህፃናቶቻቸውን በተመቻቸው ሁኔታ እያጠለ እያንጠለጠሉ በአገራቸው ምድር እየተፈናቀሉ ያሉትን አስባለሁ። የሰራተኛ ማህበራትን ለማቋቋም ተንቀሳቅሳችኋል እየተባሉ ከየፋብሪካዎች በግፍ እየተደበደቡ የሚባረሩ ወጣቶችን በአይነ ህሊናዬ አስተውላለሁ። የሀገር ያርበኛ ያቀራራትን ላንሳ። ቦምብም ወረወሩ መትረየስ ደገኑ አውሬ መስያቸው ከሰው መፈጠሬን ማን በነገራቸው። እስካሁን አገሪቱ በወታደራዊ አስቸኳይ አገዛዝ ስር ናት። ለነገሩማ ታወጀም አልታወጀም ከደርግ ወታደራዊ አገዛዝ ወደ ዘረኛ ወታደራዊ አገዛዝ ከተላለፈ 27 ዓመታት ቆጥረናል እኮ። በመጨረሻም በአሁን ሰዓት ከመንግስቱም በላይ ወያኔ ደጋግሞ ከመያነሳቸው አንዱ ግድቡ ነው። ቀደም ነበር እንጂ መጥኖ መደቆስ አሁን ምን ሊበጅህ ድስት ጥዶ ማልቀስ ይባላል። ልብ በሉ ወያኔ ለግድቡ ጥበቃ የሱዳን ጦር ኢትዮጵያ ውስጥ ዘልጎ እንዲገባና ጥበቃው በጋራ እንዲካሄድ ያደረገውን ተማጽኖ የኢትዮጵያዊነትና የሀገር አንድነት እየተቦተለከ ያለበት ያቋም ለውጥ አለመሆኑን የፍኖት አድማጮች ልብ በሉ። ወያኔ ግድቡን በተመለከተ እየሄደ ያለበት መንገድና አካሄድ ግጭትን የሚጨር እንጂ ሰላምን የሚያሰፍን እንዳልሆነ የታወቀ ነው። ግጭት ቢነሳ በደፈረሰ ያንድነት ስሜትና በተብጠለጠለ ኢትዮጵያዊነት በጦርነቱ የሚማገድን የሰው ኃይል ሊያጫጫ ስለሚችል ከወዲሁ የፉገራ ኢትዮጵያዊነት ይያሉ ኋላ የረገጡትን ህዝብ በቆሰቆሱ ጦርነት ለመማገድ እንዲመቻቸው መሆኑን ባንክሮ በተዘክሮ ማየት ይጠይቃል። ወያኔ እባብ በመሆኑ ከባብ እንቁላል እርግብ ዴሞክራሲ አይፈለፈልምና መርዛሙ ወያኔን በትግላችን አስወግደን የዴሞክራሲን አየር እንተነፍሳለን ሲሉ አስካለ ከአቦስቶ ይርጋለም ደብዳቤያቸውን አጠናቀዋል። አድማጮቻችን እኛም ለዛሬ ያለንን የደብዳቤዎች አምድ ዝግጅት በዚሁ እናጠቃላለን። ሳምንት አርብ እስከምንገናኝ መልካም ሳምንት ደህና ቆዩን።
Jabalon, 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 ፋናት ፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋር ያፋር ያዲያ የሙርሲ ሶማሌው የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህጣራ ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀህ ሆኗል ምርቃቱ ጨፍሩብናረ እናንተ ወያኔ ታጥ የግፈኞች ቁንጮ የገዢ ባለጌ የሙስናው አሻ መረን ለቀቀ ዋልጌ እንደናንተ ጨካኝ ባልነበት ዓለም ካኒስ ምዝና ሞሶሎኒ ሂትለር አቋያችሁ የለም ሰው እንደቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝልጣይ ስታሽቀነጥሩ ሞትንም ተላመን ሬሳንም መቅጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛን አለቅሳለን እናንተ ጨፍሩ ግዴለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄኔ ነበር እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መለሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው በድር አስከፍላል ለበላችሁት ነፍሳት ማወራረዳል አለም አጣጥ የኛን ንጹሃን ደም በእናንተ የፈሰሰው ባራቱም አዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እንዴ እናንተ ናርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ካልኮል በበለጠ በደም የሰከረ መችገላገላል ነፍሱን ካልገበረ በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ደምክላ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛና ለክሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወድ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዝ እኮ ጨፍሩበት ምናችሁ ተጎዳ እነምንጣ ሹምባሽ ካራቢን ነረውች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝ መጨፈሩን አቁሙ ይሄዳል ይዞዝ ይሄን የነበረ እናንተም በ11 ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ መጪያድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አርገኝ ቀንና ሰዓቱ ተገጣጥሞስ አው እናንተ ፍጹም አርገኝ ቀንና ሰዓቱ ተገጣጥሞስ እኮ ጨፍሩ እንጂ ምናችሁ ተጎዳ እነሙጣስ ሹምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ
ለምን አይጨፍሩ? ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፈው ለምን አይጨፍሩ? እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብ መከራ ለምን አይጨፍሩ? አይዘሉ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ? ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ሰግና ምላሽ ነው። ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለሆዴ ኖራለሁ ባምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተሰላ ለምን አይጨፍሩ? የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር ባባት ወይንም ያባትን በእናት አሰርዘው አንዱን ካንዱ ጋራ በተቃርኖ አባድነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ? እኛ ቤት ጠንጎሎ እነሱ ዘንድ ተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ ያገር ህልውና ሞገሷ ሲገሰስ ያገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣ ሙዜሩ ይጨፍራሉ እንጂ ለምን አይጨፍሩ? ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ? ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ በብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋራ ተፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ አይመቱ ከበሮ? የወላጆቻቸው የእንስስት ጮርቃዎች ሲረግፉ ወጣቶች እንቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በአገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች ለሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይላል ያይሉ? የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር ባገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበስ ከሆነም ያገሳ ሳይመረው ከቀረብሶበት ከኮሶ ጥሞት ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሞን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትን ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ አድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ? ለምን አይጨፍሩ አይመቱ ከበሮ? ይጨፍራሉ እንጂ ጣራ እስኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማቅ ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ። አዎ የፍራትን ቆፈን እንደፍረው ያሸነፉት ፈንደቅ ብብሉን ዛሬም ያስቀጠሉት በነሱ ተገለው አሁን የሚሰቡት ሰማታቱ ሞተው በደም የሚዋዡት ያፈሩ አፈር ሆነው በመስክ የሚተክሉት ውሁ ጽጌረዳ የአገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስዋት ደምቃም እናይበት አይቀርም መምጣቱ ነገ የምንስቅበት ይህ ነው እምነታችን ተስፋ ማንቆርጥበት።